የተወደዳችሁ የእግዚአብሔር ቤተሰቦችና በጎ ፍቃድ ያላችሁ ሁሉ፣ እግዚአብሔር ለቁጣው የዘገየ ፍቅሩ የበዛ ኃጢአትንና ዓመፃን ይቅር የሚል በደለኛውን ግን ሳይቀጣ የማይተው አምላክ ነው ይለናል ዘኍልቍ ምዕራፍ 14 ቁጥር 18 ላይ። በሰላም ጠብቆን መተላለፋችንን በትዕግሥት አልፎ ለሠራናቸው ኃጢአቶች ሁሉ ይቅርታን እንጠይቅ ዘንድ ጊዜን ሰጥቶን፣ ተስፋ ስንቆርጥ ተስፋ ሆኖን፣ በምንፈራበትና በምንሸበርባቸው ወቅቶች ሁሉ አይዞህ አይዞሽ አትፍራ ወይም አትፍሪ በማለት ብርታትን ሰጥቶን ለዛሬው ቀን ያደረሰን እግዚአብሔር አባታችን ቅዱስ ስሙ ለዘላለም የተመሰገነ ይሁን። እንደሚታወቀው እንደ አገራችን ሥርዓት አምልኮና መንፈሳዊ ልምድ በመቤታችን በኩል እግዚአብሔር ለሰው ልጆች ስለገለጠው ተስፋና በእርሷም ጸጋ መሞላት ላደረገልን ቸርነት በተለያየ ሁኔታ በየዓመቱ ለ16 ቀናት የሚዘልቀውን ጾምና ምህለላ የምናደርግበት የፍልሰታ ዘመን ላይ እንገኛለን። እግዚአብሔር አብ በእርሱ ለኖሩ ሁሉ ሊያደርግላቸው ቃል የገባውን እውነታ እርሱ በፈቀደው መልኩ በመቤታችን የተገበረበትን ጸጋ እንወድሳለን። ለእኛም ይሆንልን ዘንድ ማርያም ሆይ ቸር የሰው ልጆች ሁሉ አዳኝ ወደ ሆነው ልጅሽ ለምኝልን በማለት የእናትነት አማላጅነቷን የምንማጸንበት በዚህ የፍልሰታ ወቅት በጾም በጸሎት በምህለላ እግዚአብሔርን የምንማጸንበትና መልካም ፍሬ የምናፈራበት ወቅት ሊሆን ይገባል። በዛሬው ዕለተ ሰንበት ቤተ ክርስቲያናችን እንድናስተነትንበት በሕይወታችን ውስጥ በማስረጽ ጸጋና በረከት እንድናገኝ ከእህት ወንድሞቻችን ጋር በሰላም እንድንኖር ይረዳን ዘንድ የሚከተሉትን ምንባባት ሰጥታናለች። የመጀመሪያው ምንባብ የተወሰደው ከአንደኛ ቆሮንጦስ ከምዕራፍ 8 ከቁጥር 1 እስከ 13 ሲሆን ለወንድሞቻችን መሰናክል እንዳንሆን ለጣዖት የተሰዋ ሥጋ መብላት እንደሌለብን ቅዱስ ሐዋርያው ጳውሎስ ይመክረናል። የሁለተኛው ምንባብ የተወሰደው ከአንደኛ ጴጥሮስ ከምዕራፍ 4 ከቁጥር 1 እስከ 5 ላይ ያለው ሲሆን ለእግዚአብሔር መኖር በሚል አርዕስት ስር እንግዲህ ክርስቶስ በሥጋው መከራን ስለ ተቀበለ እናንተም በዚሁ ዓላማ ታጥቃችሁ ተነሱ፣ ምክንያቱም በሥጋው መከራን የሚቀበል ሰው ኀጢአትን ትቶአል የሚል ነው። የዛሬ ቅዱስ ወንጌል የተወሰደው ቅዱስ ማቴዎስ ከጻፈው ወንጌል ላይ ከምዕራፍ 12 ከቁጥር 38 እስከ 50 ላይ የተጠቀሰው አንዳንድ የአይሁድ ሃይማኖት መምህራንና ፈሪሳውያን መምህር ሆይ ካንተ ተአምራዊ ምልክት ማየት እንፈልጋለን ብለው ኢየሱስን መጠየቃቸውን የሚገልጽ ታሪክ የያዘ ነው። በዛሬው የመጀመሪያው ምንባብ ላይ ቅዱስ ሐዋርያው ጳውሎስ ለጣዖት የተሰዋ ሥጋን በተመለከተ ሲናገር እንሰማለን። በዚያን ወቅት አረማውያን ለጣዖቶቻቸው ሥጋን በመሥዋዕትነት ካቀረቡ በኋላ የተረፈውን ሥጋ የጣዖቱ ካህናት፣ መሥዋዕት አቅራቢውና ከእርሱ ጋር የነበረው ሰዎች ይበሉታል ወይም ደግሞ ወደ ገበያ አውጥተው ይሸጡት ስለ ነበረ አንዳንድ ክርስቲያኖች ደግሞ በዚህ መልክ የቀረበውን ሥጋ ገዝተው መብላት ጣዖትን እንደ ማምለክና በክርስቶስ ላይ ያላቸውን እምነት እንደ ማፈግፈግ ወይም እንደ መተው ይቈጠር ስለ ነበር፣ ለሌሎች ግን ያንን ሥጋ ገዝቶ መብላት ደግሞ ምንም ችግር አያስከትልም የሚል ክርክር አንስተው ስለ ነበር ጳውሎስ ለዚሁ ክርክር መልስ ለመስጠት ፈልጎ የጻፈው መልእክቱ ነው። ሐዋርያው ጳውሎስ ለጣዖት የተሰዋ ሥጋ መብላት ምንም ጉዳት እንደማያስከትል ቢያውቅም ደካማ የሆነ ወንድሙን የሚያሰናክል ነገር መስሎ ከታየው ግን ለዘላለም ሥጋ ሳይበላ መቆየት እንደሚመርጥ ይናገራል። ለቅዱስ ጳውሎስ ዋናው ቁም ነገር የነበረው የመብላትና ያለመብላት ጉዳይ ሳይሆን ምግብ ወደ እግዚአብሔር አያቀርበንም፣ ባንበላም የሚጎልብን ነገር የለም፣ ብንበላም የምናተርፈው ነገር የለንም ይለናል። ለጳውሎስ በጣም አስፈላጊ የነበረው ቁም ነገር ግን በምንም አይነት ሁኔታ የምናደርጋቸው ማንኛውም ድርጊቶቻችን ለደካሞች እንቅፋት ሊሆን አይገባም የሚለው ዋና የመከራከሪያ ሐሳቡ ነው። ስለዚህም ለወንድሞቻችንና ለእህቶቻችን እንቅፋት ሊሆኑ የሚችሉ ማንኛቸውንም አይነት ነገሮች ወይም ተግባሮቻችን ማቆም ይኖርብናል ማለት ነው። በወንጌል ውስጥ ኢየሱስ ይህንን በተመለከተ ሰውን የሚያረክሰው ከአፉ የሚወጣው እንጂ ወደ አፉ የሚገባ ነገር አይደለም የማቴዎስ ወንጌል ምዕራፍ 15 ቁጥር 11 ላይ በማለት ሲናገር እንሰማለን። ነገር ግን ለማንም ሰው መሰናክል መሆን እንደማይኖርብን በሚገልጸው የኢየሱስ መልእክት ላይ ደግሞ ማንም ሰው ከነዚህ ከታናናሾች አንዱን ከሚያሰናክል የወፍጮ ድንጋይ በአንገቱ ታስሮ ወደ ባህር ቢጣል ይሻለው ነበር የሉቃስ ወንጌል ምዕራፍ 17 ቁጥር 2 ላይ በማለት በምንም አይነት መልኩ ለሌሎች እንቅፋት መሆን እንደማይገባን ያስተምረናል። በሁለተኛ ደረጃ በተነበበው ምንባብ ላይ ጴጥሮስ እንግዲህ በሚቀረው ምድራዊ ሕይወት እንደ እግዚአብሔር ፍቃድ እንጂ እንደ ሥጋ ምኞት አይኖርም፣ አሕዛብ ፈቅደው እንደሚያደርጉት በመዳራት በሥጋዊ ምኞት፣ በስካር፣ በጭፈራ፣ ያለ ልክ በመጠጣት፣ በአጸያፊ የጣዖት አምልኮ የተመላለሳችሁበት ያለፈው ዘመን ይበቃል ይለናል። ይህ እውነተኛና ዛሬ ባለንበት ዘመን በከፍተኛ ሁኔታ የሚታይ ወይም የሚንጸባረቅ ተግባር ነው። ስለዚህም እነዚህን ከንቱ የሆኑ ነገሮችን በመተው በተለይም በዛሬ ወቅት ጣዖቶቻችን እየሆነ የመጣውን ከልክ በላይ ገንዘብና ንብረትን የማምለክ ፍላጎቶቻችንን ከእግዚአብሔር መንገድ የሚያርቁን ለጊዜው ነው እንጂ እዚሁ ዓለም ላይ ጥለነው የምንሄደው ነገር በመሆኑ የተነሳ ዘላቂውን የእግዚአብሔርን ምሕረት በመሻት ተመጣጣኝ የሆነ የአኗኗር ዘይቤን በመከተል ካለን ለድሆች በማካፈል መኖር እንደሚገባን ሐዋርያው ጴጥሮስ ዛሬ ያሳስበናል። በመጨረሻም ምድራዊ የሆነ ደስታን ብቻ ሊያጎናጽፈን የሚችለው ተግባራዎቻችንን ትተን በተለይም ደግሞ ከልክ በላይ የሆኑ ነገሮችን በቅድሚያ ለጤናችን ጥሩ ባለመሆናቸው የተነሳ በማስከተል ደግሞ ከሰዎችና ከራሳችን ጋር ብሎም ከእግዚአብሔር ጋር ሊያጋጩን የሚችሉ የኀጢአት ምክንያቶች እንዳይሆኑብን ሁሉንም ነገር በመጠን ማድረግ ይኖርብናል ማለት ነው። የዛሬው ቅዱስ ወንጌል አንዳንድ የአይሁድ ሃይማኖት መምህራንና ፈሪሳውያን መምህሮይ ካንተ ታምራዊ ምልክት ማየት እንፈልጋለን ብለው ኢየሱስን በጠየቁት ጊዜ እርሱ ግን መልሶ ክፉና አመንዝራ ትውልድ ምልክትን ይጠይቃል፣ ነገር ግን ከነቢዩ ዮናስ ምልክት በስተቀር ሌላ ምልክት አይሰጠውም ይለናል። ፈሪሳውያኑ ይህንን ጥያቄ ያነሱበት ምክንያት ኢየሱስ በእውነት መሲህ መሆኑንና አለመሆኑን ለማረጋገጥ ካላቸው መሻትና ጉጉት የተነሳ ነው። በዚህም ምክንያት እንግዲህ እርሱ በሰማይ ላይ ጉልህ በሆነ መልኩ የሚታይ ምልክት ለማየት ፈልገው ነበር። ነገር ግን ኢየሱስ ጥያቄዎቻቸውን የመለሰው እነርሱ በፈለጉበት መንገድ ሳይሆን በታሪካቸው ውስጥ ስለተከሰተው አንድ ትልቅ ምልክት በመጥቀስ ነበር። ይህም ይህ አመንዝራ ትውልድ የሚለው ነው። በዛሬው ቅዱስ ወንጌል ውስጥ የተጠቀሰው አመንዝራ የሚለው ቃል የሚያመለክተው መንፈሳዊ ባል ለሆነው ለእግዚአብሔር የእርሱ ትውልድ ወይም ሕዝቦች ታማኝ ሆነው አለመገኘታቸውን ነው እንጂ በሥጋ ማመንዘርን አያመለክትም። ዛሬ ይህንን የቅዱስ ወንጌል ቃል በጥልቀት መመልከትና ሕይወታችንን መመርመር ይኖርብናል። ዛሬም ቢሆን ኢየሱስ ጌታ መሆኑን በተለያዩ ምክንያቶች ልንጠራጠር እንችል ይሆናል። ምናልባት ታመን በአልጋ ላይ በምንሆንባቸው ወቅቶች ሁሉ በቶሎ ለመዳን ካለን ጉጉት የተነሳ እግዚአብሔር ቅጽበታዊ በሆነ መልኩ እንዲያድነን በመሻት ምልክትን እንፈልግ ይሆናል። ምናልባት ልባችን በዚህ ዓለም ሀብትና ምኞት አብጦ በመደንደኑ የተነሳ እግዚአብሔር የለም አያስፈልገኝም በሀብቴና በራሴ ጉልበት መኖር እፈልጋለሁ በማለት በምድራዊ ነገሮች በመመካት እርሱ መኖሩንና አለመኖሩን ለማመን በተጨባጭ ምልክት እንፈልግም ይሆናል። በእነዚህና እነዚህን በመሳሰሉ ምክንያቶች ከእግዚአብሔር በመራቅ ምድራዊ የሆኑ ነገሮችን በመመካት በምንኖርበት ወቅቶች ሁሉ በእግዚአብሔር ላይ እናመነዝራለን፣ እርሱን ትተን ጣዖትን እናመልካለን፣ በኃይላችን እንመካለን፣ በሥልጣናችን እንኮራለን ማለት ነው። ይህም ዋና የፈጠረንን እግዚአብሔርን በመርሳት በራሳችን መመካት ደግሞ አመንዝራነት ማለት እንችላለን። ምክንያቱም ለምድራዊ ጣዖቶች እየሰገድን እየተገዛን በመሆናችን የተነሳ። ኢየሱስ ወደዚህ ምድር የመጣው እስራኤላውያን እንዳሰቡት ከሮማውያን ቅኝ ግዛት ሊያወጣቸው ፈልጎ ሳይሆን የመጣው የዚህ ዓለም የሞት ምንጭ የሆነውን ኃጢአትን ድል ለማድረግና እያንዳንዱ ሰው ንስሐ በመግባት መንፈሳዊ ለውጥ በማምጣት በእምነትና በርሱ ቃል በመመራት ኃጢአትን ያሸንፉ ዘንድ ሊያበቃቸው ሊያስችላቸው አስቦ ነው። እርሱ በመንፈስ ቅዱስ ከቅድስት ድንግል ማርያም መወለዱ፣ በሽተኞችን ማዳኑ፣ ከተቸገሩ ጋር አብሮ መቸገሩ በራሱ ከእግዚአብሔር ዘንድ የመጣ መሆኑን ያረጋግጣል። ነገር ግን እርሱ ያሳያቸው የነበሩት ምልክቶች ዓለም እንደሚፈልገው ዐይነት ታላቅነቱን በከፍተኛ ሁኔታ የሚያሳዩ ምልክቶች ሳይሆን ያሳየ የነበረው ነገር ግን በታላቅ ትሕትና ንጹሕ በሆነ መልኩ ፍቅሩን አሳይቶናል። በፍቅር ታላቅነቱን በተግባር በመፈጸም እግዚአብሔር ከእርሱ ጋርና እርሱ ከእግዚአብሔር ጋር መሆኑን አሳይቷል። ዛሬም ቢሆን እያሳየን ይገኛል። በተጨማሪም ዛሬ በሰማነው ቅዱስ ወንጌል ውስጥ ኢየሱስ አባቱና እናቱ እንዲሁም ወንድሞቹና እህቶቹ ሊሆን የሚችሉ ሰዎች የእርሱን ቃል ሰምተው በተግባር የሚያውሉ ሰዎች ብቻ መሆናቸውን በመግለጽ ታላቅነቱን አሳይቷል። ወገኝተኛነቱን የገለጸው የእርሱን ቃል ሰምተው በተግባር ለሚያውሉ ሰዎች መሆኑንም በተግባር አሳይቶናል። የተወደዳችሁ ወንድሞቼና እህቶቼ እንዲሁም በጎ ፍቃድ ያላችሁ ሁሉ በዛሬው ሰንበት ቀን እግዚአብሔር በየዕለቱ በሕይወታችን ውስጥ እያከናወነ የሚገኘውን ምልክቶች በመረዳት በዚህ ዓለም በምንኖርበት ወቅት በመጠን እንድንኖር እንዲረዳን ለወንድሞቻችንና ለእህቶቻችን እንቅፋት ሳንሆን በመልካም አብነት እንድንመራቸውና ወደ እግዚአብሔር ቤት እንድናቀርባቸው የሚያስችለንን መንፈሳዊ ለውጥ እንድናመጣ በጸጋው እንዲረዳን የእርሱን ቃል ሰምተን በተግባር ላይ በማዋል ፍሬያማ የሆነ ሕይወት እንድንኖር ይረዳን ዘንድ በእመቤታችን በቅድስት ድንግል ማርያም አማላጅነት ልንለምነው ልንማጸነው ይገባል። የሰማነውን በልቦናችን ያሳድርልን። አሜን። ማርያም እናቴ የብዙዎች